የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ለእናንተ የሚደርሰው የጋቢና ቪኦኤ ዝግጅታችን እንሆ ተጀመረ። ዛሬ ዕለቱ ረቡዕ ሚያዝያ 23 2011 ነው። አብራችሁን ለማምሸት ስለፈቀዳችሁ እናመሰግናለን። በምሽቱ ከሚቀርቡ ጥንቅሮች ለቅምሻ እናስደምጣችሁ። በድሬዳዋ ከተማ የሚኖሩ ወጣቶች በከተማዋ ዳግም ሰላም ለማስፈን ሲመክሩ መዋላቸው ተሰምቷል።
ለምንድነው ቆም ተቃርቧል? በአላህ ስምም በእናንተም ስም ቃል ለመግባት ፈልገው ምንድን ነው? በጸጥታው ላይ ከእናንተ ጎን እንደምሰራ ነው። ለምን የእናቴ ልጅ ለምን አይሆኑ? ድሬዳዋ ሰላም ማግኘት አለበት አሁን በኋላ።
በዝግጅቱ ላይ ተሳታፊ ከነበሩ ወጣቶች ያንዱን አስተያየት ነው የሰማችሁት። ቆየት ብለን ሙሉ መሰናዶውን እናሰማለን። ከጌዲዮ የተፈናቀሉ ዜጎችን በተመለከተ ሊደረግ የነበረ ትዕይንተ ህዝብ መሰረዙ ቅሬታን ፈጥሯል።
መንግስት መፍተውም ባለመፈለጉ ከፍተኛ የህዝብ ጩኸትና ፍላጎት ነበር ሰላማዊ ሰልፍ ለማድረግ። ከዚህ አንጻር ሰላማዊ ሰልፍ ለማድረግ ረዘም ባለ ጊዜ ታስቦበት በ13 ለማካሄድ ነበር ታስቦ የነበረው።
ከሰልፉ አስተባባሪዎች መካከል አንዱ የሆኑትን አቶ ታምራት ታደሰን የሰማናቸው። ዝርዝሩ ካፍታ ቆይታ በኋላ ይሰማል። ለ26 ዓመታት ጋዜጣ ሲሸጡና ሲያስነብቡ የነበሩ ሰው የኢትዮጵያ ፕሬስን ውጣ ውረድ የሚያጋሩበት መሰናዶም አለን። የሱዳን ህዝባዊ ተቃውሞ ምልክት ተደርጋ ስለተነሳችው እንስት የሚያነሳ መሰናዶም አለን። ከሌሎች ጥንቅሮች ጋር ማለት ነው። አብራችሁ የምቆየው ሀብታሙ ስዩም ነኝ። ቀድሞ የሚሰማው የዓለምን ውሎ የሚነግረን ዜና ነው። የተባበሩት መንግስታት የስደተኞች ኮሚሽነር በሊቢያው ግጭት ውስጥ መውጫ አጥተው የተጠመዱ ዜጎቻችንን ወደ ሀገራችን ለመመለስ የምናደርገውን ጥረት እያደናቀፈ ነው ያለችው ኤርትራ የውጭ ጉዳይ ሚኒስትር አስመራ ያሉትን የኮሚሽኑ ተወካይ ጠርተው አነጋግረዋል። የኤርትራ የውጭ ጉዳይ ሚኒስትር ዩኤንኤችሲአር ወደ ሶስተኛ ሀገር ወስደን እናሳፍራችኋለን ብሎ ቃል እየገባ አንዳንዶቹን ዜጎቻችንን ኒጀር ወዳሉ የተጎሳቀሉ ካምፖች ወስዷቸዋል በማለት አማረዋል። ትናንት ቪኦኤ ያነጋገራቸው ሊቢያ ያሉ ኤርትራውያን መሆናቸውን የገለጹ አንድ ወንድና አንድ ሴት ስደተኞች ወደ ኤርትራ መመለስ አንፈልግም፣ ከዚያ ውጪ ከሊቢያ አውጥታችሁ ወደ ፈለጋችሁ ሀገር ውሰዱን ብለዋል። ቪኦኤ ሊቢያ ያለውን የዩኤንኤችሲአር ተጠሪ ምላሽ ለማግኘት ያደረገው ሙከራ አልተሳካም። ለንደን ላይ ያስቻለው ፍርድ ቤት የዊኪሊክሱን መስራች ጁሊያን አሳንጅን ከሰባት ዓመታት በፊት የዋስ ግዴታዎቹን ተላልፎ ኢኳዶር ኤምባሲ በመግባቱ በ50 ሳምንት እስራት እንዲቀጣ ፈርዶበታል። እንደ አውሮፓውያን አቆጣጠር በ2012 ዓ.ም አሳንጅ በተከሰሰበት የወሲባዊ ጥቃት ወንጀል ወደ ስዊድን ተላልፎ እንዳይሰጥ ለማምለጥ ለንደን የሚገኘው የኢኳዶር ኤምባሲ መግባቱ ይታወሳል። ከዚያ ወዲህ ስዊድን በእርሱ ላይ የተከፈተውን ምርመራ አቁማለች። ይሁን እንጂ ዊኪሊክስ የዩናይትድ ስቴትስ መንግሥት ምስጢራዊ መረጃ ሰነዶችን በማውጣቱ ወጥቼ ወዲያ ወዲያ ብል እንግሊዝ አፈፍ አድርጋ ለዩናይትድ ስቴትስ ትሰጠኛለች በሚል ፍርሃት ከኤምባሲው ሳይወጣ መቆየቱ ይታወቃል። ባለፈው ወር የኢኳዶር ኤምባሲ የሰጠውን የፖለቲካ ጥገኝነት ከለላ መሰረዙን ተከትሎ የብሪታንያ ፖሊሶች አስረውታል። በአዲስ መልክ የተደራጀው የደቡብ ሱዳን የሰላም ስምምነት ከተፈረመ መንፈቅ ቢያልፈውም እስካሁን አንድም የፖለቲካ እስረኛ እንዳልተለቀቀ የተባበሩት መንግስታት ድርጅት ያወጣው አዲስ ሪፖርት አመለከተ። ሁለት ታዋቂ የመንግስት ተቃዋሚዎች የኤስፒኤልኤም ኦአይኦ አባል የሆኑ የሰብአዊ መብት ጠበቃ ሳሙኤል ሎዋክ ከነበሩበት ከናይሮቢ የገቡበት ከጠፋ ቆይተዋል። የተባበሩት መንግስታት ድርጅት የደቡብ ሱዳን የኤክስፐርቶች ኮሚቴ ባወጣው ሪፖርት የደቡብ ሱዳን መንግስት ሁለቱን ምን እንደወሰዳቸው የማውቀው ነገር የለም ማለቱን አመላክቷል። ሀገሪቱ ውስጥ ያሉ ተቃዋሚዎች ግን ሁለቱ ተቃዋሚዎች የጠፉት የደቡብ ሱዳንና የኬንያ መንግስት ስር ነው ብለዋል። በስተመጨረሻም ዛሬ የዓለም አቀፍ የሰራተኞች ቀን ነው። ሜይደይ በሚል አጠራር የሚታወቀው ዓለም አቀፍ የሰራተኞች ቀን ዛሬ በዓለም ዙሪያ በሚገኙ 80 ሀገሮች ተከብሮ ውሏል። የመንግስታቱ ከፍተኛ የጸጥታ ጥበቃ እንዲደረግ በማዘዛቸው ፖሊሶች በብዛት ተሰማርተዋል። ትልልቅ የመደይ ሰልፈኞች በተካሄደባቸው አበይት ከተሞች ሰልፈኞቹን ለመቆጣጠር ሲባል ድሮኖችን ማለትም ሰው አልባ አይሮፕላኖችን ተጠቅመዋል። ዜናው በዚህ አብቅቷል። ወደ ሌሎች ፕሮግራሞች እንሸጋገር።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
በድሬዳዋ የሚገኙ ወጣቶች የቀያቸውን ሰላም ለመጠበቅና ከጸጥታ ኃይሎች ጋር ለመተባበር ተስማምተዋል። የኦሮሚያ ብሮድካስት ኔትወርክ አዲስ ቅርንጫፉን በድሬዳዋ መክፈቱን ምክንያት አድርጎ በተከፈተ መድረክ ላይ የከተማው አስተዳደር አመራሮችና ወጣቶች የከተማዋን ሰላም ለመመለስ ምን መደረግ እንዳለበት ሲመክሩ ውለዋል። አዲስ ቸኮል በጉዳዩ ላይ ቀጣዩን ዘገባ ልኮልናል።
በድሬዳዋ የኦሮሚያ ሚዲያ ኔትወርክ ወይም ኦኤምኤን ቅርንጫፍን ለመክፈት በከተማዋ ተገኝቶ የነበረው አቶ ጆሃር መሐመድ ከቅርንጫፍ ጽህፈት ቤቱ ምረቃ ባሻገር ከአስተዳደሩ አመራሮች ጋር በመሆን የከተማዋን ወጣቶች አነጋግሯል። በዋናነት የኦሮሞና ሶማሌ ወጣቶች በተሳተፉበትና ቅዳሜ እስከ ምሽቱ አንድ ሰዓት ገደማ በዘለቀው ፕሮግራም የከተማ ወጣቶች በርካታ ሀሳቦችን አንስተው ተወያይተዋል። ዋና አጀንዳ የነበረው ግን ለረጅም ጊዜ ያዘለቀቀ እያደረገ አልጠፋ ያለው የከተማ የጸጥታ ችግር ነበር። በሁለቱም ወገን ለከተማዋ ሰላም የሚችሉትን ለማድረግ ቁርጠኛ መሆናቸውን የሚገልጹ በርካቶች ነበሩ። ወጣቶቹ በየአካባቢያቸው የሚፈጠሩ ግጭቶችን ወደ ብሔር ከማሳደግ ይልቅ አጥፊዎችን ለጸጥታ ኃይሎች በማስረከብ የየአካባቢያቸውን ጸጥታ እንደሚጠብቁ ተናግረዋል። የሶማሌ ወጣቶችን ማለትም በርበርታዎችን በመወከል ንግግር ካደረጉት መካከል ወጣት ኢብራሂም ሰሚሬ ገሌ እንዲህ ብሎ ነበር።
ቃል ለመግባት ወዳለሁ እኔ በርበርታ ስም ለምንድነው? ጾም ተቃርቧል። በአላህ ስምም በእናንተም ስም ቃል ለመግባት የምፈልገው ምንድን ነው? በጸጥታው ላይ ከእናንተ ጎን እንደምሰራ ነው። ለምን የእናቴ ልጅ ምን ያሆኑ ድሬዳዋ ሰላም ማግኘት አለበት። አሁን በኋላ ጀምራ ድሬዳዋ ሰላም ማግኘት አለበት። የትም ሄዶ የኦሮሞ ወጣት የትም ሄዶ መስራት አለበት። የኦሶማሌ ወጣት የትም ሄዶ መስራት አለበት። ሁላችንም ኃላፊነት ወስደን መታገል አለብን። አሳልፈን ነው የምንሰጠው። በሚዲያ የሚያዳምጡ ሶማሌ ከሆኑ ይሄ ነው እከሌ ነው ብዬ ከነአባቱ ከነእናቱ እቴ ነው ማመጣው ለመንግስት አሳልፈን ለምን እኛ ድሬዳዋ ተወልደን ያደግንም ድሬዳዋ ልጆች እያሳደግንባት የኖርንባት ቦታ ነች። ከማንም በላይ ኢትዮጵያን እንወዳለን፣ ግን በተለይ ደግሞ ድሬዳዋ ያደግንባት እና ይህን ደረጃ የደረስንባት ስለሆነች ከአሁን በኋላ ጸጥታ እንዲነቃ አንፈልግም። በበርባርታ ስም በእናንተ ቃል ምገባው አሳልፈን እንደምንሰጥ ነው። በቄሮን በኩል ከነሱ የምንፈልገው እንደዚህ አይነቱን አስቸጋሪ ወጣት ከጎናችን ቆመው እንዲሰጡ ነው እና
ከቄሮዎች መካከልም ይህንኑ ሀሳብ የሚደግፍ ወጣት እንዲህ ብሏል።
ጆሌን ኤሮፊ በርባርታን ሀላን ተለጉ አነረት
ቄሮና በርበርታን በተመለከተ ሁላችንም ከስሜታዊነት ወጥተን መንቃት አለብን። ከየትኛውም ወገን ቢሆን አንድ ሰው ቢሞት ማንም አይጠቀምም። እኛ አንድ ሆነን ድሬዳዋን መጠበቅ እንጂ እርስ በርስ እየተጣላን ሌላ አጀንዳ ላላቸው ሰዎች ክፍተት መፍጠር የለብንም። ከአሁን በኋላ የሚያተራምስ ካለ ከንቲባችንም ምክትል ከንቲባችንም አሉ፣ ቄሮና በርበርታ በጋራ ጠንክረን መስራት አለብን። ድሬዳዋ በተለይ ካለፈው ዓመት ጀምሮ በየመሃሉ በተደጋጋሚ ሰላሟን ስታጣ ነበር። በዚህም በርካቶች ለህልፈት፣ ለአካል ጉዳትና ለንብረት ውድመት ተዳርገዋል። ከሰፈራቸው ተፈናቅለው ወደ ሌላ ሰፈር ለመሸሽ የተገደዱትም ቀላል አይደሉም። ከነኚህ ተደጋጋሚ ግጭቶች አዙሪት ለመውጣት አዲሱ ያስተዳደሩ አመራሮች ሰሞኑን በስድስት መድረኮች ወጣቶችን ጨምሮ የተለያዩ ህብረተሰብ ክፍሎችን ሲያወያዩ ነበር። አቶ ጀዋር እሱ በተገኘበት ስለተካሄደው ውይይት በተለይ ለቪኦኤ እንዲህ ብሎ ነበር።
ትልቁ ዓላማ አንደኛ ማህበረሰቡን ለማወያየት ነበረ። ትላንትና አዛውንቶቹን ከሁሉም አካባቢ ያሉትን አወያይተናል። ዛሬ ጠዋት ደግሞ ያው በስቴዲየም ዝግጅት ነበረን። አላማው የኦኤምኤን ስቱዲዮ እዚህ እየከፈትን ነው፣ እሱን ለመመረቅ እንዲሁም አምስተኛ ዓመቱን ለማሰብ ነው። አሁን ደግሞ እንደምታየው ወጣቶቹን ሰብስበን ያወያየ ነው። ትልቁ አላማ ሚዲያው የማህበረሰቡን በተለይ በሰላምና በጸጥታ አካባቢ ላይ ለመወያየት ነበረ። እንደምታየው የተሳካ ነበረ። በዚህ መልኩ ነው እንግዲህ ያደረግነው።
በመጨረሻም በከንቲባ ማድረግ የድሬዳዋ ምክትል ከንቲባ የሆኑት አቶ ማህዲ ግሬ ወጣቶችን ቃል በማስገባት የፕሮግራሙ ፍጻሜ ሆኗል።
እኛ የድሬዳዋ ወጣቶች በማህበረሰባችን ስም ሰላም ለማስጠበቅ ቃል እንገባለን። በአላህ ስም ቃል እንገባለን። በአላህ ስም ቃል እንገባለን። አመሰግናለሁ።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ምሽቱን ከአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶችን እየሰማችሁ ስለምታሳልፉ እናመሰግናለን። ለሚቀጥሉት ሶስት ቀናት የዓለም የፕረስ ነጻነት ቀን በኢትዮጵያ ሲዘከር ይቆያል። እኛም ቀኑን ምክንያት በማድረግ የተለያዩ ዘገባዎችን እናስደምጣችኋለን። ቀጣዩ ዘገባ ከ20 ዓመታት በላይ ጋዜጣና መጽሔት ሲሸጥ በቆየው ደበበ ግርማ አይን የፕሬሱን ሰፈር ትዝታዎች የምንቃኝበት ነው። እሱ ከደረሰበት የኢትዮጵያ ፕሬስ ታሪክ ውስጥ ወርቃማ የሚለውን ባይኑ አይቷል።
ምን ማስተውሰው የማረሰው ማለት ነው። 84 ዓመተ ምህረት አንድ 19 ቀን ይወጣው እይታ ጋዜጣ ነው። 200,000 የተሸጠው ኮፒ ትዝ ይለኛል። አንድ 19 84
ደግሞ ማስቸጋሪውን ዘመንም ተጋፍቷል።
በዚህ በፕሬሱ ላይ ሳንቲም ይዤ ነበር ማለትም ራስን የሚያስተሳን። ከዛ በኋላ እንዲህ እየሰራን እያለ በጣም በማካፈል ብለብሳ በፖሊስ የተነጠቁበትን ልቤ የተሰበረበትን ጊዜ አረሰው።
አራት ኪሎ ቱሪስት ሆቴል አጠገብ ዙሪያውን በተለያዩ ጋዜጦችና መጽሔቶች ከቦ የምታዩት ጎልማሳ እንደ ኢትዮጵያ ፕሬስ ቋሚ ተራኪ ቢታይ አትደነቁ። 1985 ላይ የነጻው ፕሬስ ምዕራፍ ሲከፈት ጀምሮ በዚያው ነበረ። ደበበ ግርማ ለ26 ዓመታት ብዙ ተመልክቷል። ጋዜጣ ሽጧል፣ ጋዜጣ አስነብቧል። እንጠይቀው ካላችሁ ስለ ፋና ወጊዎቹ ጋዜጦች ይነግራችኋል።
በወቅቱ ነጻ ፕሬስ መሰረት የመጀመሪያዋ ጋዜጣ መጤት ነበር የነበረው። የመጀመሪያው እፎይታ፣ ከዛ ቀጥሎ ደግሞ ጸደይ፣ ከዛ እያሉ ከዛ በቃ ጦጵያና ሩ መጤት ናቸው መስራች።
በደበበ ምልከታ የኢትዮጵያ ፕሬስ በተደጋጋሚ ትብ ያለ ሰው ተነስቷል። ከ80ዎቹ አጋማሽ ጀምረው መነቃቃትን ይፈጥሩ የነበሩት ጋዜጦች ከ97 ዓመተ ምህረት ምርጫ በኋላ ግብአተ መሬታቸው ተፈጽሟል።
አጀማመሩ ላይ ቆንጆ ነበር። ያው ከፕሬስ ላራክ ነገሮችን ታውቃቸዋለህ። ወዲያው ገዳው መጣ፣ ለተቃውሞ መጣ። ትንሽ አካበትላትም ነገር በዛው በ80ዎቹ እና 90ዎቹ መግቢያ አካባቢ ያው ነገሮች ተበላሹ። በቃ አንድ 5 ዓመት 4 ዓመት ነበረ ፕሬሶች ቆንጆ ሆነው የነበሩት። ወርቃማ ዘመን የምለው ያኔ ነው የፈለቁበት ማለት ነው። እንደ ጉዳይ ፕሬሶች የፈለቁበት ያን ወቅት ላይ ነበረ። እንዴ በቁጥር ራሱ መንገሩ በጣም ይከብዳል። ግን ብዙ ናቸው። ቢያንስ ወደ እኔ እንኳን ማስታወሳቸው ወደ 200 ምናምን ጋዜጦችና መጽሔቶች ከዛ በላይ እንደነበሩ ነበረ። አው ይገርማል። እንደውም ከዛ ከ80 ከ97 ዓመተ ምህረት ለኢትዮጵያ ትልቅ የፕሬሱም ሆነ የለውጡ ታሪክ ትልቁ 97 ነው። ብዙ ጊዜ የሚከሰተው ማንኛውም ሚዲያ ምንም ምንም ላይ 97 ነው ብዙ ጊዜ የሚወራው እና የዛን ጊዜ ማለት ነው 97-98 ጥቅምት ላይ እነዛ የነበሩ ጋዜጦች ያው መንግስትን ትደግፋላችሁ በሚል ማለት ነው እንዳለ ወጡ፣ ወይም ደግሞ ከፕሬስ ታገዱ፣ ተከላከሉ።
ወደ ኢትዮጵያ ሚሊኒየም መጠጊያ ዳግም ያንሰራሩት ጋዜጦችና መጽሔቶች በ2005 ዓመተ ምህረት የኢትዮጵያ መንግስትን ክስ ተከትሎ 6 የጋዜጣ አሳታሚዎች ቢሮአቸው ሲዘጋ፣ ከ20 በላይ ጋዜጠኞች ሲሰደዱ፣ ጥቂት የማይባሉት ደግሞ ለእስር ሲዳረጉ የፕሬሱ እንድርድርታ ዳግም ተገጥቷል።
ከ2001 እስከ 2005 ጥሩ ጊዜ ነበረ ለፕሬሶች። ምሳሌ አዲስ ጉዳይ እና አዲስ ጉዳይ አረሳቸውም ኢትዮጵያን ጋዜጦች ደግሞ አዲስ ነገር አረሳት ብዙ አሉ። ብቻ በመሀል ጥሩ ሆነው ነበረ በመሀል ላይ እንደገና ደግሞ አሁን 2005 አካባቢ ደግሞ እንደገና ምንድን ነው ማዕበል መጣና ያው ግማሾቹ እንትን አሉ።
ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙበት ዓመት ጀምሮ የፕሬሱ ሰፈር አዲስ መነቃቃት እንደታየበት የሚያነሳው ደበበ የዚህ ዘመን ጋዜጦችና መጽሔቶች ይዘት ብለውም አዳዲስ የቴክኖሎጂ አማራጮች ብለውም ፕሬሱን መሰረት አድርገው ኑሯቸውን ለመሰረቱ ሰዎች ፈተና እንደሚተው ያምናል።
አብይ እንትን ካለ በኋላ መሀል ላይ ማለትም ከሚያዝ ከመጋቢት ጀምረህ እስከ ሐምሌ ድረስ ጥሩ ነበር እንቅስቃሴ ቆንጆ ነበረ። ምንም አይደለም ያው እንደ ድሮ ባይሆንም ጥሩ አሉ። አሁን ግን ፕሬሱ እንዴት መሰለህ እየዋዠቀ ነው ያለው።
ከምን አንጻር ነው እየዋዠቀ ያለው?
ከምን አንጻር ስለ አንደኛ ምን አለ መሰለህ አበሻ ብላይ መታየው ነገ ኢንተርቪው ላይ ታየዋለህ። የኛ ሀገር ሚዲያ በምን መሰለህ አብዛኛውን ጊዜ በቲፎዞ ነው። እኔ አሁን ለምሳሌ የከሌ ጋዜጣ ነው የከሌ እንትን እየተባለ ነው እንጂ የፕሬስ ቴክ እየተባለ አይደለም የሚሸጠው። እውነት ከሆነ ኢንተርኔቱ እሱም ተጽዕኖ አለው። አንተ የፈለግከውን ነገር እዚህ ቁጭ ብለህ ሪፖርተር ላይ ያለውን ነገር ታያለህ። አሁን ለምሳሌ ሪፖርተር እዚህ የሚወጣው ማለት ነው የእሁድ ድሮ አንተ እያለ የእሁድ ጋዜጣ እሁድ ነው የሚወጣው አይደል? አሁን ግን የእሁድ ጋዜጣ መቼ ነው የሚወጣው? ትናንትና ነው የወጣው። ጆን ፈጥሮ አንዳንድ ጊዜ አርብ የሚወጣበት ሰዓት አለ። የዛን ጊዜ እኛ ምኑ ነው የሚሸጠው? ባዶ ወረቀት ነው የሚሸጠው። ሰው አይገዛህማ።
በአሁኑ ሰዓት ከ10 በላይ ጋዜጦችና ከ10 በላይ መጽሔቶች በገበያ ላይ እንደሚገኙ ያገኘናቸው መረጃዎች ያሳያሉ። የዛሬ 26 ዓመት በ30 ሳንቲም ሲቸረቸር የነበረ ጋዜጣ ዛሬ ዋጋው እስከ 15 ብር መድረሱን ለሁለት አስርት ዓመታት ጋዜጣዎችን የሸጠው ዛሬም በማስነበብ ላይ ያለው ደበበ ግርማ ቦቸራ ነግሮናል። አድማጮቻችን እያዳመጣችሁ ያላችሁት ከአሜሪካ ድምፅ ራዲዮ የሚተላለፈውን የጋቢና ቪኦኤን መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። አሁን ላፍታ ወደ ሱዳን እናቀናለን። ሱዳናዊቷ ተማሪ አላህ ሳላህ ፎቶግራፏና በቪዲዮ የተቀረጸ ድምጿ ባለፈው ሚያዝያ 18 ቀን ይፋ ከሆነበት ቀን ጀምሮ በሱዳኑ ፕሬዚዳንት ኦማር አልበሽር ላይ ለተነሳው አመጽ እንደ ተምሳሌ ተወስዳለች። ሳላህ ነጭ አገር ልብስ አድርጋ መኪና ላይ ቆማ የተቃውሞ መፈክር ስታሰማ ትታያለች። በማግስቱ ጦር ኃይሉ አልበሽርን ከስልጣን አስነሳ። በዚህም ሳላህ የተቃውሞ እንቅስቃሴው ቀዳሚ ሞዴል ተደርጋ ተወስዳለች። ይህንን ሁኔታ ሩድ ኤልመንድሮብ ከካርቱም ዘግቦታል። አዲሱ አበበ እንደሚከተለው ወደ አማርኛ መልሶታል።
መኪና ጣራ ላይ ሆና የተቃውሞ መፈክር ስታሰማ የሚታየው የ22 ዓመቷ የአላህ ሳላህ ምስል በአገር ሁሉ ተዛመተ። የዓለም አቀፍ ሚዲያ ትኩረት ያገኘችው ሳላህ ከሱዳኑ የአብዮት አርማነት ባሻገር የሴቶች ተሳትፎ መለያም ሆነች። ለአሜሪካ ድምፅ ስትናገርም ታቅዶበት ሳይሆን እንደ ድንገት ወይም በአጋጣሚ የሆነ እንደሆነ ገልጣለች።
አቤቱ ማለትም የለውጡ እንቅስቃሴ በሚካሄድበት አካባቢ ነው የጀመርኩት። እዚያ እንዳለሁ የተወሰኑ ሴቶችን መኪና ላይ አገኘሁ። መፈክር ላሰማቸው ስላቸው እሺ አሉ እና በቃ ጀመርኳ።
የሱዳን ተቃዋሚ ሴቶች በፕሬዝዳንት ኦማር አልበሽር ዘመን ይህን መሰል ድምጻቸው የተሰማበት አጋጣሚን ለመጀመሪያ ጊዜ ማግኘታቸው እንደሆነ አንዷ ተቃዋሚ ተናግራለች።
በፕሬዝዳንት በሽር አገዛዝ ሱዳን ውስጥ ሕይወት በጣም ከባድ ነበር። የሕዝቡን ሕይወት አበላሽተዋል።
የሳላህ ፎቶግራፍ እንደተሰራጨና መፈክሯም እንደተሰማ ፕሬዝዳንት በሽርን ከሥልጣን ለማስወገድ ብዙም አልፈጀ። ቅጽበታዊ በመሰለ ሁኔታ ጦር ኃይሉ እርምጃ ወሰደ። በማግስቱ የሆነ ሆኖ ሁሉም ሱዳናዊ ሳላህን የለውጡ ተምሳሌት አድርገው ለመውሰድ ፈቃደኞች አልነበሩም። ለምሳሌ አንድ ተቃዋሚ ይህን ትላለች።
አላሳላህ ከተቃዋሚዎቹ አንዷ ነች። ይሁንና በእርግጥ የሱዳኑ ለውጥ ዋነኛ ተምሳሌት አይደለችም። በለውጡ ሕይወታቸውን ያጡ ብዙ አሉና እነዚያም ከነዚያም አትበልጥም።
ብዙዎች እንደ የ24 ዓመቷ ኒስሪን ኤልሳሪም ያሉ ግን ያደንቋታል። ሱዳንን በዓለም አቀፍ መድረክ ያስጠራችና ያሳወቀች በማለት
ጀግና ነች። ምክንያቱም እርሷ ያደረገችውን ለማድረግና ሕዝቡንም በእርሷ አይነት ለማነሳሳት ልብ ይጠይቃልና። በእኔ አስተያየት በትክክለኛው ቦታና በትክክለኛው ሰዓት ተገኝታ ትክክለኛውን የካሜራ ትኩረት ማግኘቷ በራሱ እድለኛ ነች።
ሳላህ ራሷም ግን ሚናዋን ያን ያህል አጉልታና ተኩራርታም አይደለም የምትገልጠው።
ከሚሊዮን ተቃዋሚዎች አንዷ ነኝ። ነጻነት፣ ለውጥና ፍትህ እንዲመጣ ለመጠየቅ ተሰለፉ። እኔም በዚያ ተገኘሁ። ምናልባትም መኪና ላይ መውጣት ላያስፈልግም ይችል ይሆናል። የሆነ ቦታ ቆሜ አብሬ መፎከር ይችል ነበር።
ሱዳናውያን ከአምባገነናዊ አገዛዝ ለመላቀቅ ትግላቸውን በሚያካሄዱበት ወቅት ሳላህና ሌሎች ሴቶችም በሱዳኑ አብዮት እንቅስቃሴ የማይረሳ ቦታ አላቸው።
አዲሱ አበበ ወደ አማርኛ የመለሰውን የሱዳን ተቃውሞ እንቅስቃሴ ቀዳሚ ሞዴል አላህ ሳላህን የሚመለከት ዘገባ ነበር የሰማነው። ወደ ኢትዮጵያ እንመለስ። ወደ ደቡብ ኢትዮጵያ እንሄዳለን። አሁን የጌዲዮ ተፈናቃዮችን በሚመለከት ሊደረግ የነበረ ሰላማዊ ሰልፍ መታገዱ ተሰምቷል። ስለ ሁኔታው የሚናገረውን ዘገባ ዮናታን ዘብዴዎስ እንደሚከተለው ያቀርብልናል።
በድላ ከተማ ሊደረግ የነበረው ሰላማዊ ሰልፍ ተከለከለው አመሻሽ 12 ሰዓት አካባቢ ነበር። ሰልፉ የተከለከለበት ምክንያት በግልጽ ባይታወቅም የከተማው አስተዳደር ለሰልፉ አስተባባሪ ኮሚቴ በጻፈው ደብዳቤ ከፌደራልና ከክልል የጸጥታ አካላት በደረሰ መረጃ መሰረት የደህንነት ስጋት አለብኝ በሚል ነው። ደብዳቤው ከፌደራልና ከክልል ጸጥታ በኩል በደረሰ መረጃ መሰረት ሰልፍ በተጠራ ህዝብ ላይ ጉዳት ለማድረስ የሚችል የጸጥታ ችግር ሊኖር ስለሚችል ለህዝብ ደህንነት ሲባል ሰልፉ ላልተወሰነ ጊዜ ተራዝሟል ይላል። ይህንን በተመለከተም የሰልፉ ምክትል አስተባባሪ አቶ ታምራት ታደሰ እንዳሉት የሰልፉ ዓላማ የነበረው የተፈናቀሉ የገዲዮ ተወላጆችን በተቸገሩ ጊዜ ለደገፉና ከጎናቸው ለቆሙ አካላት ምስጋና ማቅረብና መንግስት ለጉዳዩ ትኩረት እንዲሰጥና የዜጎችን ህጋዊ መብት እንዲያስጠብቅ መጠየቅ ሲሆን በቀጣይም ትኩረት እንዲሰጠው ግፊት ማድረግ ነበር ብሏል። ከዚህ ውጪ ሰልፉ ሌላ ምንም ዓላማ አልነበረውም ያሉትም
ስለዚህ ያው በዚህ በእኛ አካባቢ ለተፈጠረው ጸጥታ ችግር በተለይ ከዚህ ከምስራቅና ምዕራብ ጉጂ በተፈናቀሉ ዜጎች ከአመታት በላይ ቆይቷል። መንግስት መፍትሄውን ባለመፈለጉ ከፍተኛ የህዝብ ጩኸትና ፍላጎት ነበር ሰላማዊ ሰልፍ ለማድረግ። ከዚህ አንጻር ሰላማዊ ሰልፍ ለማድረግ ረዘም ባለ ጊዜ ታስቦበት በ13 ለማካሄድ ነበር ታስቦ የነበረው። በ13 ደግሞ አካባቢ አስተዳደር ሁኔታዎች ምቹ አይደለም በተለያዩ ፕሮግራም አለኝ በሚል ኤክስቴንድ ተደርጎ ነበር ለ23። 23 ደግሞ ከነሱ ጋርም የተናበብን ህዝቡ ላይም ደግሞ ሰላማዊ ሰልፍ ፍጹም ሰላማዊና ዲሞክራሲያዊ በሆነ መንገድ ህዝቡ የራሱን ስሜትና ድምጹን በሚያንጸባርቅ መልኩ እንደወጣ ግንዛቤ ተሰጥቶ ካለቀ በኋላ በዚህ በ12 ሰዓት ላይ በእርግጥ በጽሁፍ ከላይ በተሰጠው ትእዛዝ ነው በሚል ሰልፉ ነገ እንዳይተላለፍ ገዳ ደብዳቤ ተሰጥቶናል። በዚህ አጋጣሚ ይህን ሰልፍ በጉጉት ሲጠብቅ የነበረው የአካባቢ ህዝብ ዲሞክራሲያዊ ሰልፍ ወይ ደግሞ ዲሞክራሲያዊ ጥያቄ መጠየቅም ካለብን ህጋዊ በሆነ አግባብ ብቻ በመሆን ወጣቱ የራሱን ስሜት በመቆጣጠር በትዕግስት መንግስት የምለውን ነገር እንድጠብቅና በዚህ አጋጣሚ ነገ የመሆኑ ሰልፍ ባልታወቀና ላልተወሰነ ጊዜ በሚል መንግስት ያገደ መሆኑን ለመግለጽ ነው።
ህገ መንግስቱ ማንኛውም ዜጋ ሰላማዊ ሰልፍ ማድረግ እንደሚችል ይደነግጋል። በዛ ልክ ደግሞ እናንተ ተዘጋጅታችሁ ነበር አሳውቃችሁ መፍቀድ ስልጣን ያለው አካል ባይኖርም ፍቃድ ተሰጥቷችሁ ነበር ወይም እውቅና ተሰጠው ሰልፍ ነበር እና ተከልክሏል ተባላችሁት እና የተከለከለበት ዋና ምክንያት እዛ ደብዳቤ ላይ ከተገለጸ ውጪ የምታውቁት ነገር አለ ወይ? መቼ ነበር የተፈቀደው?
እኛ እስከዚህ እስከ 10:01 ድረስ በእለቱ ለሰልፍ ዝግጅት እያደረግን ከመንግስት ጋርም እየተናበብን ነበር የቆየ ነው እና ለእኛ ግልጽ አይደለም። በክልልና በፌደራል መንግስት ኤራው የስጋት ኤራ ነው በሚል አቅጣጫ ተቀምጦናል የሚል ነገር አለው። የትኛ ቦታ በማን እንዴት ነው ስጋት የተባለው ነገር ደግሞ በነበረን መድረክ በቂ ምላሽም ልናገኝ አልቻለም። ዞሮ ዞሮ አሁን ባለውን ደረጃ ህጋዊ የሆነ ደብዳቤ በእጁ ሰጥተዋል። በዛ አግባብ ያው ከመጠበቅ ያለፈ ምንም መፍትሄው ልናገኝ አንችልም። ነገር ግን ህዝቡ በጣም ተዘጋጅተዋል። ወጣቱ በራስ ተነሳስተው ዛሬ ከተማ ሲያጸዳ ነበር። ከገጠርም ከዙሪያው ህዝቡ ስለሚመጣ ስለነበረው ባነር ሲለጥፍ ነበር፣ ቲሸርት ሲያሳትም ነበር። ለህዝባችን በተለይ ካሳለፍነው 2010 ጀምሮ ለተፈናቀለ ዜጎቻችን ለደረሱን ለኢትዮጵያውያኖች ሁሉ ምስጋና ለማቅረብ ነበር ዋናው አላማው።
ሰልፉ እውቅና የተሰጠው ከ15 ቀናት በፊት ቢሆንም እንዳይደረግ ግን የተከለከለው ከሰዓታት በፊት ነው። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ገዲኦ ዞን ዲላም።
ዮናታን ዘብድዮስ እናመሰግናለን ለዘገባው። ቀደም ብለን በዜና ወጀው ላይ እንደነገርናችሁ ዛሬ የዓለም አቀፍ የሰራተኞች ቀን ሜይ ዴይ እየተከበረ ይገኛል። ለመሆኑ በተለያዩ የዓለም ሀገራት ቀኑ በምን ሁኔታ ሲከበር ውሏል የሚለው ልትነግረን አዳነች ፍስሐዬ ቀጣዩን ዘገባ አሰናድታልናለች። አብረንስ ነው።
ግሪስ ላይ የንግድ መደብሮችና አገልግሎት ሰጪ ተቋማት በዓሉን ለማክበር ተዘግተው ውለዋል። ሰልፈኞች ንጋት ላይ በምክር ቤቱ ህንጻ አካባቢ ተሰባስበው የባጀት እጥረትን ለመቋቋም ተብሎ የተወሰዱትን የቁጠባ እርምጃዎችን ተቃውመዋል። ካለፈው ዓመት ወዲህ በሀገሪቱ ኢኮኖሚ መሻሻል መታየቱ ተገልጿል። ፓሪስ ላይ ደግሞ መንግስትን የሚቃወሙት ባለ ቢጫ ሰደርያ ሰልፈኞች መሃል ግጭት እንዳይነሳ ለመከላከል ሲባል ከ7400 በላይ ፖሊሶች ተመድበዋል። ፖሊሶች ታዲያ በብዙ ሺዎች በሚቆጠሩ ሰልፈኞች ላይ እምባ አስመጭ ጋዝ ተኩሰዋል። በሌሎች የፈረንሳይ ከተሞችና በአውሮፓ ሀገሮች ዙሪያም ሰልፍ ተካሂዷል። ሞስኮ ውስጥ በብዙ ሺዎች የሚቆጠሩ የሩሲያ ነጻ ሰራተኞች ማህበራት ፌዴሬሽን ያስተባበራቸው ሰዎች በቀዩ አደባባይ ተሰባስበው ውለዋል። በአጠቃላይ ሩሲያ በተካሄዱ ሰልፎች ከ100 በላይ የሚሆኑ ሰዎች ታስረዋል። በሁለተኛዋ ትልቅ ከተማ ሴንት ፒተርስበርግ ቢያንስ 68 ሰዎች መታሰራቸው ተዘግቧል። በጃካርታም በብዙ ሺዎች የሚቆጠሩ ሰርቶ አደሮች የደሞዝ ጭማሪ በመጠየቅ በተለያዩ ቦታዎች ተሰልፈዋል። በደቡብ ምስራቅ እስያ የዳበረ ኢኮኖሚ ባላት ኢንዶኔዥያ እየጨመረ የሄደውን የገንዘብ ግሽበት መጠንን ለመወጣት ያስፈልጋል በሚል የደሞዝ ጭማሪ መጠየቃቸው ተገልጿል። በሶል ደቡብ ኮሪያም ሰርቶ አደሮች የሥራ ሁኔታ እንዲሻሻል በመጠየቅ ሰልፍ አካሂደዋል። የባንግላዴሽ እንስት ሰርቶ አደሮች በወሊድ ጊዜ ክፍያ ያለው የእረፍት ጊዜ እንዲሰጣቸውና በወሲባዊ ማዋከብ ላይ እርምጃ እንዲወሰድ በመጠየቅ ሰልፍ አካሂደዋል። የተሻለ ክፍያን የጠየቁት የፊሊፒንስ ሰራተኞች የፕሬዝደንት ሮድሪጎ ዱቶርቴ ፍጥርን አቃጠሉ። ጀርመን ውስጥ የፍሬድሪች ሻይን ምስራቃዊ ወረዳን ከፍ ያለ ገቢ ያላቸው ሰዎች መኖሪያ ሊሆን በሚችልበት መንገድ ለመለወጥ የሚደረገውን ጥረት የሚቃወሙ 20,000 የሚሆኑ አክቲቪስቶች ድምጻቸውን እንዳሰሙ ተዘግቧል። ሰልፍ እንዳይካሄድ በታገደበት ቱርክም ከፍተኛ የጸጥታ ጥበቃ እንደነበር ታውቋል። የሜይደይ በዓል የሚከበርበት ታክሲም ስኩዌርም በተባለው አደባባይ ከ42 ዓመታት በፊት በዛሬው ሜይደይ ዕለት 34 ሰራተኞች ተገድለዋል። የተተኮሰባቸው በአቅራቢያቸው ከነበረ ሕንፃ ሲሆን እስካሁን ባለው ጊዜ ለግድያው ለፍርድ የቀረበ እንደሌለ ታውቋል።
አድማጮቻችን ለዛሬ የነበሩን ዝግጅቶች ምን ነበሩ? እስካሁን ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። በመስተንግዶ አብሬያችሁ አመሸሁት ሀብታሙ ስዩም ነኝ። ምህንድስናውን ሲከውን የነበረው ደግሞ ሞክቢል ያበሩ። አስተያየቶች ቢኖራችሁ በፌስቡክ ቪኦኤ አምሃሪክ ላይ እንዲሁም ደግሞ በትዊተር ሃሽታግ ጋቢና ቪኦኤ በመጠቀም አስተያየታችሁን አድርሱን። በጣም እናመሰግናለን። በድጋሚ የቸር ምሽት ይሁንላችሁ። በነገው ምሽት እንገናኝ።
ኩን ራዲዮ ሰገሌ አሜሪካ ዲ